ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተመስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 8 ቀን 2013 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 8 ቀን 590 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም ወቅታዊውን የኢትዮጵያን ሁኔታ በሚመለከት ውሸት ደግ ነበር ጣጣው ባል ነበር በሚል ርዕስ የቀረበውን የፍኖተ ዲሞክራሲ ሀተታ እናሰማለን። በመጨረሻም በኢሃፓ የወያኔን የጎሳ ፖለቲካ አገራችንን እጅግ የሚጎዳና ለእልቂትም የሚዳርግ መሆኑን በተደጋጋሚ ሲያሳስብ ሲያስጠነቅቅ የነበረ ብቸኛ ህብረ ብሔራዊ ድርጅት ነው። በሚያዝያ ወር 2005 ዓ.ም ተመረጠ። የወያኔን የከፈፈል ፖለቲካና መዘዙን በሚመለከት ያስተላለፈውን መልእክት አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
የአማራው አካባቢ አስተዳደር በወያኔ ታጣቂ ቡድን ላይ የክተት አዋጅ ካወጀ በኋላና አገዛዙም ከቀናት በፊት ይፋ ያደረገው የአንድ ወገን የተኩስ ማቆም እርምጃ ፍሬ እንዳላስገኘ ገልጾ ጦርነቱ እንደገና ሊጀምር እንደሚችል ከተቆመ በኋላም የተለያዩ እንቅስቃሴዎች መደረጋቸው ታውቋል። ሰኞ ሐምሌ 5 ቀንና ማክሰኞ ሐምሌ 6 ቀን ያለምንም ተኩስ በወያኔ ቡድን ቁጥጥር ስር ውለው የነበሩት የኮረምና የአላማጣ ከተሞች ረቡዕ ሐምሌ 7 ቀን ሁለቱም ከተሞች በአማራው ልዩ ኃይልና በወታደሩ አባላት ያለምንም ተኩስ መልሰው ቁጥጥር ስር መዋላቸውን ከነዋሪዎች ያገኙትን ዜናዎች ዋቢ በማድረግ አንዳንድ የዜና ተቋሞች ዘግቧል። በሰሜን ጎንደር ተከዜን ተሻግሮ የማይጸምብን ከተማ ተቆጣጥሮ የነበረው ወያኔ ቡድን በአጭር ጊዜ ውስጥ በተደረገው ውጊያ ሸሽቶ ወደ ትግራይ እንደፈረጠጠም ተነግሯል። የአማራ አስተዳደር የኮሚኒኬሽን ጉዳዮች ዋና ዳይሬክተር ለዜና ተቋሞች በሰጠው መግለጫ ከረቡዕ ሐምሌ 6 ቀን ጀምሮ በተወሰደ እርምጃ በሁለቱም ግንባሮች የወያኔ ቡድን ታጣቂዎች ወደ ቦታቸው ለመመለስ ተችሏል በማለት ዜናው አረጋግጧል። በመቀጠልም የአማራው ልዩ ኃይል በመከላከል ብቻ ሳይወሰን የማጥቃት እርምጃ እንዲወስድም ትዕዛዝ ስለተሰጠው እርምጃው ይቀጥላል ብሏል። ከዚህ በተጨማሪ የአላማጣ ከተማ ከንቲባ ለዜና ተቋሞች በሰጠው መግለጫም የአማራው ልዩ ኃይልና ወታደሩ ያላማጣንን የዋጃንና የኮረምን ከተሞች ተቆጣጥሮ ወደፊት እየገሰገሰ መሄዱን እንዲሁም የአማራው ልዩ ኃይልና ወታደሩ ከአላማጣ ሲወጣና የወያኔ ጦር ሲገባ ምንም እንኳ አብዛኛው ህዝብ በተለይ ወጣቱ ወደ ገጠርና የተለያዩ አቅጣጫዎች የተሰደደ ቢሆንም የወያኔ ታጣቂዎች በከተማ ውስጥ ቀርተው ከነበሩት መሃል ከ40 ሰዎች በላይ መግደላቸውን እንዲሁም ንብረቶች ማውደማቸውንና መዝረፋቸውን ገልጿል። የወያኔ ቡድን ግዛቶችን መልሶ ለመቆጣጠር ያካሄዳቸው ጥቃቶች በአማራው አካባቢ የሚገኙ ወጣቶችንና የጸጥታ አባላቶችን ያነሳሳ ከመሆኑም በላይ የሌሎች አካባቢ ልዩ ኃይሎችም ለግዳጁ እንዲሰለፉ አድርጓል። በዚህም መሰረት ረቡዕ ሐምሌ 7 ቀን የኦሮሞና የሲዳማ እንዲሁም ሐምሌ 8 ቀን የደቡብ አካባቢ ልዩ ኃይሎች ወደ ግዳጅ ቦታዎች ተንቀሳቅሰዋል ተብሏል። በተያያዘ ዜና የወያኔ ኃይል ያዛቸውን ቦታዎች ለቆ ከወጣ በኋላም በተለያዩ ክፍሎች የሚሰጠው መግለጫ አነጋጋሪ ሆኗል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆነችው ሊንዳ ቶማስ ግሪንፊልድ ረቡዕ ሐምሌ 7 ቀን በትዊተር ገጿ ላይ ባሰፈረችው ጽሑፍ በትግራይ ጦርነቱ መስፋፋቱ በህዝብ ላይ የማያስፈልግ ስቃይና ሞት የሚያስከትል በመሆኑ ያሳሰበኛል ካለች በኋላም ሁሉም ኃይሎች በሰላም በድርድር ተኩስ አቁም ማድረግ አለባቸው ብላለች። በሌላ ዜና የዓለም የምግብ ፕሮግራምና ሌሎች የእርዳታ ድርጅቶች በትግራይ ከሌሎች ሀገሮች የተነሱ አውሮፕላኖች ወደ ትግራይ ገብተው ከአየር ላይ የምግብ እርዳታ እንዲጥሉ ያቀረቡትን ጥያቄ አገዛዙ ውድቅ ያደረገው መሆኑ ታውቋል። በሌላ በኩልም የአገዛዙ የውጭ ጉዳይ ሚኒስትር ባለስልጣን ሐሙስ ሐምሌ 8 ቀን በሰጠው መግለጫም በትግራይ የተሰማሩና የስም ማጥፋት ተግባር እያካሄዱ ያሉ የእርዳታ ድርጅቶች አባላት ማስጠንቀቂያ ቢሰጣቸውም ከተግባራቸው ሊቆጠቡ ባለመቻላቸው ከአገር ሊባረሩ የሚችሉ መሆናቸውን ገልጿል። ማክሰኞ ሐምሌ 6 ቀን በሆሮ ጉዱሩ ወለጋ ጃርደጋ ጃርቲ ወረዳም አሸባሪ ታጣቂዎች በሰነዘሩት ጥቃት 8 ሚሊሻዎችና አንድ አርሶ አደር መግደላቸውንና 2 ሰዎች ማቁሰላቸውን የአካባቢው ነዋሪዎች ለዜና ተቋሞች ገልጸዋል። ጥቃቱ የተፈጸመው የወረዳ አስተዳደር ለሚሊሻዎቹ ጥይትና የደንብ ልብስ ለመስጠት በጠራው ስብሰባ ላይ ተሳትፈው ከቀኑ 12 ሰዓት ገደማ ወደ ቤታቸው ሲመለሱ እንደነበርም ነዋሪዎቹ ተናግረዋል። በሚሊሻዎቹ ላይ ጥቃቱ በተፈጸመበት ወቅት እርዳታ እንዲያገኙ ወደ ወረዳው ጽፈት ቤት ስልክ ቢደውሉ አሁን መስቷል የምንለካው ኃይል የለም መባላቸውን ጥቃቱ ያስተዳደሩ ባለስልጣኖቹ ከአሸባሪዎቹ ጋር በመሆን የፈጸሙት ደባ ሳይሆን አይቀርም የሚል ጥርጣሬ አጭሯል። ከሚሊሻዎቹ መገደል በኋላ በነዋሪዎች ዘንድ የደህንነት ስጋት ተቀስቅሷልም ተብሏል። ወታደሩ ትግራይን ለቆ ከወጣ በኋላ በትግራይ የሚገኙት የኤርትራ ስደተኞች በወያኔ ሚሊሻዎችና ታጣቂዎች ግድያና በደል ሲደርስባቸው መቆየቱ የሚታወቅ ሲሆን ከስደተኞቹ መካከል የተወሰኑትን ወደ አፋር፣ አማራና ሌሎች አካባቢዎች ለመውሰድ እቅድ መኖሩ ተነግሯል። በትግራይ የሚገኙና ወደ ተለያዩ አካባቢዎች የፈለሱ የኤርትራ ስደተኞችን የመመዝገቡ ሂደት እየተሰራ ሲሆን በአዲስ አበባ ብቻ ወደ 5000 የሚደርሱ የኤርትራ ስደተኞች እንደተመዘገቡ ተነግሯል። ከስደተኞች ውስጥ በርከት ያሉት አፋር ውስጥ በራሌ በሚባል ቦታ ባለ ስደተኛ መጠለያ ካምፕ የተወሰዱ ሲሆን በሰሜን ጎንደር ዳባት ወረዳ ዋጭ ተብሎ በሚጠራ ቦታም አዲስ የመጠለያ ጣቢያ እየተሰራ መሆኑም ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። Shepherd in my shepherd.
ውሸት ደግ ነበር ጣጣው ባል ነበር ይህን ሀቅ ግን ወያኔም ኮሎኔሉም የተቀበሉት አይመስልም ውሸት በኩንታል ነው ተሸክመው የሚያወርዱብን በዚህ ጥረታቸው ደግሞ ዋናው ዳታቸው ሆኖ የተገኘው ዛሬ ጣልቃ ገብ ብለው ሊያወግዙት የተነሱት የምዕራቡ ዓለም ነው በተለይም አሜሪካ ይሃገር ባጼው ጊዜ በአስመራ የስለላ የጦር ሰፈር ቃኘው ተሰጥቶት ከመጣ ጀምሮ ኢትዮጵያን ሙሉ በሙሉ ለመቆጣጠር በሰፊው ተንቀሳቅሷል ነገር ግን የተራማጅ ዜጎች ቆራጥ ጸረ ኢምፔሪያሊስት ተገል ወደ መጣበት በየካቲት አብዮት አማካኝነት ስለመለሰው ይኸው እስከዛሬ በኢሃፓም ላይ ኢትዮጵያ ባለው ክፍል ላይም ቂም ይዞ ገንጣዮችን በእጃዙር በኖርዌይና ግብረሰናይ ድርጅቶች አማካኝነት ሆነ በቀጥታ እርዳታ ሰጥቶ ለኤርትራ መገንጠልም ሽንጡን ገትሮ ቆሟል 27 ዓመት ወያኔ በኢትዮጵያ ላይ የጨፈረው ሳይፈር ሳይሰማው የአሜሪካን ጫማ በመላሱ ጠራጊ ሆኖና በአፍሪካ ቀንድም የዚህ ኃያል አገር የንጎቻ ሊጦኖ አገልግሏል ሶማሊያ የመን አፍሪካ ማህበርና በሁሉም መስክ የአሜሪካን ጥቅም አስጠባቂ ቡችላ ሆኖ ተንፏቋል ዘመናዊ ሰማይ ሲደፋበት ሊረዳው ብቅ ያለው ውሻዬን ገደሉብኝ ባዩ አሜሪካ ነው እንደ ወያኔ ህዝብ አዋራጅ ራሱን ሻጭ ቡድን መቼም አያገኝምና የትግራይ ባንዳች ወልድ የሆነ ወራዳ አገር ጠል መተርተር ልምዱ ቡድን የተንፈልጎ ያገኝምና በኢትዮጵያ ላይ በአማራው ላይ ቁጣውን አሰምቷል ጥቃቱንም በየፈርጁ ጨምሯል ኮሎኔሉም ውሎ አድሮ ውሻ ለጌታው እንዲሉ ለስልጣን ያበቁትና አሜሪካናቸውና ከመቀሌ ውጣ መሬት ለወያኔ ልቀቅ ሲሉት ሳያፍር ተቀብሎ ኢትዮጵያን በማዋረድና ህዝብንም በማስጨረስ ላይ ነው ዘረኞቹ ወያኔዎችና አመንዝራ ጭፍሮቻቸው የልብ ልብ ገዝተው ከንቱ ፉከራና ጸያፍ ጸረ ኢትዮጵያ ስልባቸውን ተያይዘውታል አፍቅሮ ወያኔ ያላቸውን ድረገጾች መታዘብ ይበቃል ለአመታት ወያኔን ሲደግፉና ሲንጫጩለት የከረሙት ፈረንጆች እነሆ ዛሬ ወድቆበት ከነበረው የውርደት ጉድጓድ አውጥተው ዳግም ሙሉ ድጋፋቸውን እየሰጡትና እያጀቡት ናቸው ጉራኛ በራቀው ህዝብ ተገርፎና በተወሸቀበትም መቀሌ ትግራይ አይቀጡ ቅጣት ደርሶበት ደቆ ባለበት ነፍስ ሊዘሩበት የተነሱት እነሱ ናቸው ወያኔን አማራው ሚሊሻና ጦር አይችለውም ብለው እነ አሌክስ ደቫላ አይነቶቹ ቅሌታሞች ሲባርቁ ነበር ሶስተኛው ወያኔ ብቅ ብሎ ኢትዮጵያን እንደገና ሲገዛም ታያቸው የወያኔ ወዳጆች እነ ሱዛን ራይስ ጌይል ስሚዝ ፔንዳ ፔንደርጋስት ሳማንታ ፓወርስ ሄርማን ኮሄን ዴቪድ ሺን ሂላሪ ክሊንተን ወዘተ አሁንም የአሜሪካ ባለስልጣንና ተሰሚነት ያላቸው ናቸውና በጸያፉ ኢትዮጵያና አማራው ላይ ዘመቱ በዓለም አቀፍ ደረጃ በማደናገር አማራው ያስመለሰውን መሬቱን ምዕራብ ትግራይ ብለው ልክ እንደ ኮሎኔሉ አጸደቁለት የወያኔን ወንጀል ደብቀው ወያኔን ተጠቂ አድርገው አቀረቡ የፈጠራ ወሬ በሰፊው አሰራጩ ለዚሁ የመሰረቷቸው መገናኛ ብዙሃንም በያቅጣጫው ተንጨረጨሩ የሚያሳዝነው ግን ኢትዮጵያ ይል የነበረው ምሁር ምላሱንም ብዕሩንም አስገርዞ يت علي مثل اگر گوجين زمتاننا زرنيا دغافن اقوامو ادرغا عندانوچوما اگر سيتتقا اتقيوچون لمدغف اواراجوچوان لمكلاكل مكنيات فلغا غبو چاما سامو كولونيلو اماكاري بيادرغن بلو تماصنو وزته ويجزي ويقلت ይህን ውርደት ተቃውመው ለኢትዮጵያ አሁንም በጽናት የሚጮሁት ደም የሚገብሩት በኢትዮጵያ የሚከበሩ ሲሆኑ የነዜናዊ ርዝራዦች ሆኑ አመቺ ጊዜ ያገኘን ብለው ኢትዮጵያን ሊያደባዩ የተነሱት እነ መራራ ጉዲና በአገርም በታሪክም የሚወገዙ ለመሆናቸው ምንም ጥርጥር የለውም። አስከሬን እንዳየ የሎስ አንጃባዋል ተሰባስበዋል ተጠራርተዋል። እነ ገሌ በረድ ሲሉ እነ ግንቦቴዎችና አስመሳይ አማራዎች በሶባቸዋል። ዋናው ጣላት ወያኔ ነው በሚል እይታችንን ከአዴፓና ከኮሎኔሉ ለማንሳት ለመቀየር እየቃጡ ያሉት መሰሪዎች ከእንግዲህ አይሳካላቸውም አይጫወቱብንም። ወያኔን መቀሌ ለማደባየት አዴፓዎችን ገዱ ደመቀ ተመስገን ቡትቶችን ከወደ ጎንደርና ባህር ዳር አፈር ማብላት የግድ ነው። ለወያኔ ቅቤ ጠባሾች አስመሳይ ምሁሮች ወዘተ በቅድሚያ ማጥዳቱ ግዳጅ ነው። የምርጫ ተብየውን ድራማ የተጨመረበረና የተጋነነ ድል ሆን ተብሎ እንዲዘገይ ከተደረገ በኋላ ይፋ እንዲወጣ በተቀደበት ጊዜ አገዛዙ የህዝብን አትኩሮ ከውጤቱ ለማራቅ ሲል ከመቀሌ በአንድ ጎንዮሽ የተኩስ አቁም ለመውጣት መወሰኑን አስታወቀ። ይህም አልበቃ ብሎት በአሸባሪነት የፈረጃቸውና ጁንታ እያለ የሚጠራቸው ወያኔዎች መረን ተለቀው በወሎና በጎንደር ጨፍጨፋ ሲያካሂዱ ከመዛት በስተቀር ምንም የወሰደው እርምጃ የለም። የተጠቃው የአማራ ህዝብ ራሱን ለመከላከል በአንድነት ተነስቶ ዘብ ካልቆመ በስተቀር የአሜሪካና የእንግሊዝ አልጀዚራና ሌሎችም መሰለ መገናኛ ብዙሃን በትግራይ ጦርነት ባልተደረገበት ቦታ ሁሉ ህዝብ ተገደለ ተፈናቀለ ተራበ ወዘተ ይያሉ የበሬ ወለደ ጸረ ኢትዮጵያ ዘመቻ እንዳላካሄዱ አሁን ወያኔ ተቆጣጥቆ ባላቸው ስፍራዎች ለተፈናቀሉና ለተገደሉ አማራዎች ሰቆቃ ዝምታን መርጠዋል። የወያኔውን አሸባሪ ጦር ወራዎች እጅግ እያደነቁ ግን ቀልደውብናል። በአሜሪካም ሆነ በእንግሊዝ ያሉ መገናኛ ብዙሃን የመንግስታቸው የውጭ ፖሊሲ በቀቀን ሆነው ያስተጋባሉ እንጂ ብዙዎች ቀውሱ ወዳለባቸው አገሮች ጋዜጠኞችን እንኳን ልከው አያቆም። የሐሰት ዜናቸውን የሚያገኙት ከሚደግፋቸው አምባገነን አገዛዞች ምንጮቻቸው ነው። ትክክለኛ የጋዜጠኝነት ሥራ አፈር ከበላ ዘመናት ተቆጠሩ። ቢቢሲ የእንግሊዝ መንግስት ቪኦኤ የአሜሪካ መንግስት ፖሊሲና ፍላጎት ማስፈጸሚያ መሳሪያዎች እንጂ ተአማኒነት ያለው ዘገባ ለማቅረብ የተቋቋሙ አይደሉም። ጦር ከፈታው ወሬ ፈታው እንዲሉ ከምዕራባውያን ተራ የሐሰት ከፋፋይ ወሬዎች ታቅበን አንድነታችንን እናጠናክር። ኢትዮጵያዊነት ያቸንፋል።
ሰዎች ጌት አጋጭ
ከዘለዳው
ለሰው ሲሉ መሞት መጎዳት መሰዋት በመሆን ሲለወጥ ለግል ህይወት ድሎት በእድገት አይን ታይቶ በመሰልጠን መንፈስ በግለኝነት ደብር በከርቤው ሲታጠን በሐሰት ሲወደስ ብዙ እንደተረዳን ብዙም እንደገባን በሐሰት ወሬ ጥምጥም ያወቀን መሰለን። በህዝብ ስልጣን ላይ ስናዝ ያለ ሀፍረት ስንነጥቅ ስንሰርቅ ስንቀማ የሰው ሀብት የተፈጠረው ድንበር የማንነታችን ሲፈርስ ደረባው በገዛ ስራችን መጪው ሁሉ ነገር ድብልቅልቅ ማለቱ ነገር መቀየሩ ሊጠፋን አይችልም ህግ ደንብ መሻሩ አበባዬ ፍቅሬ እያሉ ከላይ ውስጡን በንቁጣጣሽ በቆመና ጣይ ሸሽጎ ሰውሮ ይሆድን በሆድ አበባዬ ፍቅሬ ብሎ መቀለድ ጠፋች ሲላት ጠላት እንዳደይ አበባ ድንገት ብቅ ስትል ከምን ጉድጓድ ልግባ የሚል ከጂታ ጋይ ትግል አታቀውም ነውና አስመሳይ ለሰው ደስታ ነው ምድርን ልታስጌጪ ቆይተሽ ቆይተሽ ጠፍተሽ የምትመጪ ብሎ ማለት ትቶ ሞታለች እያለ ሕዝብን አሳስቶ እንደምን አያፍር ከመሰሎቹ ጋር አሉባልታው ክቶ ትግል ነጻነቴ ባልተገራ እንደበት ሲቦጫጨቁሽ በለመደጃቸው ሲቀነጥሱሽ መጣች ቀረሽ ሲሉ በሐሰት ወሪያቸው ታላቢ ሊያበዙ ሰው ሲያደናግሩ በጎፍላ ምስላቸው አራት አይናነትሽን ደብቀው ሲጓዙ በትደርሺ ጊዜ ደንዝዘው ፈዘዙ አይችሉም ሊደምቁ ሊያምሩ ባንቺ ወርቅ በመዳብ በነሐስ አፈር በመስረቅ እንደ ጸበለሱ አዳም እንደዋጠው ከጉሮሮው ላይ ነው ሌባዬ ታነቀው የገላጋይ መንጋ ገለል ሲል አፈናው የበላውን ሁሉ መጥፋቱ አይቀሬ ነው ሕይወት በምድር ላይ ምድርም በሰዎች ላይ ጥገኛ ሆነው ለብቻ ተጉዞ ለብቻ ተራምዶ መድረስ ዘበት ነው ሰው ለምድር አፈር ምድርም ለፍጥረቱ የተሰጡ ሆነው እኮ ነው ሰብላት ሲው ተውሳኩ መብዛቱ ሰው ለማንነቱ መታወቂያ ሲያድል አሞራና ቁራ ከየት ክልል ይባል አራዊት እንስሳው ከይዞታው ውጪ መቼም ሆኖ አያውቅም በሰው ወርቅ አጊያጭ ትግል ከልብ ነው በሕዝባዊው መንደር እዩኝ እዩኝ ማለት አያሻም ለተግባር እንደዚህ ነው ትግል ድምፅን ጥፍት አርጎ ውስጥ ውስጡን ጠላትን ቀይዶ ሰንጎ ወሬ ሳያበዙ ሳይሞዳመዱ ከሕዝብ ጠላት ካዋዥዎች ማዕድ የማዋዣ ምሳ ሳይበሉ እራት ቆፍጠን አርጓ ሞትን ትግል እንደዚህ ነው መሻት ነጻነት በእውነተኛ ፍቅር ከድሃ ወግኖ በራሱ ቃል ኪዳን በሕዝቡ ተማምኖ የማይበርድ ትግሉ በጠላት ልፈፋ በውሃ ክለሳ በወሬ በዛቻ ፍሙ የማይጠፋ ቀንዲሉ በትውልድ የተቀጣጠለ ጥርሽ ብርሽ ማይል ተግቦግ ያላለ በብርድ የማይጠፋ በሙቀት ያልጋለ ትግል ማለት ይህ ነው ለሐቅ ለእውነት ፍሞ ያልከሰለ የሕዝብ ጠላቶች አንገትን ሊያስደፉ ትግልን ሊያኮላሹ ቢጠሩ ቢለፉ ኢህአፓ ወተት ነው እንደ እርጎ የተናጠ አጓትም አሬራ ቅቤና ይብ ሁኖ ጠቃሚውን ይዞ ቆሻሻን የለየ መንፋሎታትን ነው መምጫው አይታወቅ የሚባልለት ኢህአፓ መንፈስ ነው የትግል ጽናት
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የፈጠው ቅል ድንጋይ ይሰብራል ወያኔ የከፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ሕይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባ ጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ከፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የከፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓ ም በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የከፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የከፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ የመልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመማሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያ እና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺ ክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ሕዝብ በአንድ ወቅት አስገባሪ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውም ወይም አፋሩም ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በሕዝብ ዝውውር፣ በስደት፣ በጋብቻ ወዘተ በሕዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በሕዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለኛ ለኢትዮጵያውያን የሰብእናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል። ባድዋ የውጭ ወራሪዎችን መክተው የሀገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ በዘር በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ፣ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በእኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለሀገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለፍርሃት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንከስካቴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የህዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ክንድ አፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በህዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞው መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግስት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የህዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየር ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መርት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መርት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ህዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መርት የሚፈቅደውን አንቀጽ 39ን ህገ መንግስት በየው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁሉ ጊዜ በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል ጥራቻ ምርት እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም፣ ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፍፍል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምን ጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ እውነታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በህገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውን ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከበበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቿ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና ያብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከበየረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ ያገርና ያውገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰማ ታረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየሰደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር የራሳቸውን ባህል የማዳበር በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደል ነው የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ በብሔርና ብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዲሞክራሲያዊ ስርዓት ውስጥ ህዝብን ወክላለው የሚል መንግስት የህዝብን መርት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ከፈፈላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፍፍል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመቅድ የምንችለው የአንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም አድርገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው ትግል አጋርነት በቤንሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተኮተኮተ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል። እናሸንፋለን።
Yeah. Yeah.